ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ካመሻችሁ ከሚቀርቡላችሁ መሰናዶቻችን መካከል የሰማችኋት ኢንተርናሽናል ሚዲያ ሰፖርት ዓለም አቀፍ መገናኛ ብዙሃን ደጋፊ ተቋም የተሰኘው ድርጅት ባልደረባና ቀደም ባለ የጋዜጠኝነት ሚናዋም የምናውቃት ኤልሳቤጥ ሳሙኤል ነው። ከትናንት በቀጠለ ዲሞክራሲና የለውጥ አቀንቃኝነት በያዝነው የዲጂታል ዘመን ስላላቸው መልክ ቀሪ ሀሳቦቿ በምሽቱ ይደመጣሉ።
የተመረቀ ያለው የሱ የህይወት ታሪኩን አስመልክቶ ራሱ የጻፈው ነው እና በዛ ውስጥ የሱ የፖለቲካ መለካከቱን የኖሮውን ኑሮ ስኬቱን እውነተኛ የሆነ ድምፁን ነው የምታዩት በዛ መጽሐፍ ላይ።
ከታዋቂ ሳሊያን መካከል አንዱ የነበሩት ለማ ጉያን የቀደሙ ስራዎች ለመጪው ትውልድ ለማቆየት እየተደረገ ያለ ጥረትን የሚያስቃኝ መሰናዶም አለን። ቀደም ብለን ያየናቸው ወይዘሮ ሰላማዊት ለማ ነው የአርቲስት ለማ ጉያ ልጅም ናቸው። እኒና ሌሎች ረሰ ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን ሰምተን እንመለስ። ኤደን ገረመው።
እንደምን አምሽታችኋል አድማጮች። የናይጄሪያው ፕሬዝዳንት ሙሐመዱ ቡሃሪ በሀገሪቱ ባሉ እስላማዊ ጂሃዲስቶች የሚደርስ ጥቃትን በመስጋት 12 ሚሊዮን የሚሆኑ ህጻናት ትምህርት ቤት ለመሄድ ይፈራሉ ሲሉ አስታወቁ። በናይጄሪያ ያሉ እስላማዊ ጂሃዲስቶች በከፍተኛ ሁኔታ የታጠቁ ሲሆኑ በመቶዎች የሚቆጠሩ ህጻናትንም በመጥለፍ የገንዘብ ድርድር ያደርጋሉ። በናይጄሪያ እንደ አውሮፓውያን አቆጣጠር በ2014 ዓ.ም ቦኮ ሐራም 276 የቺቦክ ልጃገረዶችን በጅምላ ለመጀመሪያ ጊዜ ጠልፏል። ፕሬዝዳንት ቡሃሪም ከዛን ጊዜ ጀምሮ በሰሜኑ የሀገሪቱ ክፍል በትምህርት ቤቶች ላይ የሚደርሱ ጥቃቶች እየጨመረ መጥቷል ሲሉ በትላንትናው ዕለት በአቡጃ በትምህርት ዙሪያ በተደረገ ስብሰባ ላይ ተናግረዋል። በሰሜን ምዕራብና በማዕከላዊ ናይጄሪያ ከባለፈው ታህሳስ ወር ጀምሮ ታጣቂዎች 1000 የሚሆኑ ህጻናትን ጠልፈዋል። ዩናይትድ ስቴትስ ለአራት አፍሪካ ሀገራት 4.8 ሚሊዮን የኮሮና ቫይረስ ክትባት ለመለገስ መስማማቷን ለአሜሪካ ድምጽ አስታወቀች። የዋይት ሀውስ ባለስልጣናት 55 የአፍሪካ ህብረት ሀገራት በክትባቱ ክፍፍል ላይ መስማማታቸውን ያስታወቁ ሲሆን ቻድ 115,830 ክትባቶችን፣ ግብጽ 3,634,020 ክትባቶችን፣ ጋቦን 101,790 ክትባቶችን እንዲሁም ኬንያ ወደ 1 ሚሊዮን የሚጠጉ ክትባቶች እንደሚደርሷቸው አስታውቋል። ባለስልጣናቱ የለገሱት የፋይዘር ክትባቶች በሙሉ በመጪው አርብ አሊያም ቅዳሜ በየሀገራቱ እንደሚደርሱም አስታውቋል። ይሄ ልገሳም ዩናይትድ ስቴትስ ለአፍሪካ ህብረት 33 ሚሊዮን የሞዴርና የሁለት ዙር ክትባቶችን ለመሸጥ ከተስማማች በኋላ የተደረገ ነው። በሌላ የኮሮና ቫይረስ ዜና የኮሮና ቫይረስ ክትባትን በተከተቡና ባልተከተቡ ሀገራት መካከል ያለው ልዩነት እየሰፋ በመጣበት በአሁኑ ሰዓት የቡድን 20 ሀገራት ይህን ልዩነት ለማጥበብ በዚህ ሳምንት ማብቂያ ላይ ይወያያሉ። የቡድን 20 መሪዎች የመጀመሪያው የፊት ለፊት ስብሰባ በመጪው ቅዳሜ በሮም የሚካሄድ ሲሆን የክትባት ፍትሐዊነት ትልቁ ርዕስ እንደሚሆንም ታውቋል። የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን ሀገራቸው የክትባት ማምረቻ መሆኗን ገልጸው 1.1 ቢሊዮን የሚሆነውን ክትባት እንደምትለግስ አስታውቀዋል። ይሁንና ባለሙያዎች ይሄ አሃዝ አሁንም ቢሆን በቂ አይደለም ይላሉ። የዓለም መሪዎችም በጋራ ይበልጥ ለመስራት ያላቸውን ተነሳሽነት የጠቆሙ ሲሆን በመስከረም ወር የቡድን 20 ሀገራት ሚኒስቴሮች ይፋ ባልሆነ መልኩ በዓለም የጤና ድርጅት ራዕይ ተደርጎ የተያዘውን በዚህ በያዝነው በጎርጎሮሳውያኑ 2021 ዓ.ም 40% የሚሆነውን የዓለም ሕዝብ ማስከተብ እቅድን ለማስፈጸም በሮም ስምምነት ላይ ደርሰዋል። የዩናይትድ ስቴትሱ ከፍተኛ የጦር ወታደር እንደ አውሮፓውያን አቆጣጠር በሐምሌ 27 ቤጂንግ ያስወነጨፈችውና የመሬትን ምህዋር የሚዞረው እጅግ ፈጣኑ ሚሳኤል ከዩናይትድ ስቴትስ የሚሳኤል መከላከያ ስርዓት ቢርቅ እንደሚሻል ሁኔታው እጅግ አሳሳቢ ነው ሲሉ በመግለጽ አስጠነቀቁ። የዩናይትድ ስቴትስ የጠቅላይ ኤታማዦር ሹም ሊቀመንበር ጄኔራል ማርክ ማሌ ሮብለት በብሉምበርግ ቴሌቪዥን ላይ ቀርበው ባደረጉት ንግግር ያየነው ነገር እጅግ በጣም ጉልህ የሆነ ፈጣን መሳሪያ ነው ያሉ ሲሆን ይሄ ሁኔታ ስፖትኒክ መመለሱን ባላውቅም ነገር ግን ከሱ ጋር ተቀራራቢ ነው ሲሉ ሁኔታውን እንደ አውሮፓውያን አቆጣጠር ሩሲያ የመጀመሪያውን ሰው ሰራሽ ሳተላይት ከገጠመችበትና ለብዙ 10 አመታትም የህዋ ላይ ፉክክር ካስከተለው ወቅት ጋር አነጻጽረውታል። ጄኔራሉ ከዚህ በተጨማሪም ይሄ ጉዳይ ትኩረታችንን ስቦታል ሲሉም ተናግረዋል። አድማጮች ለምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለቀደመው ዘገባ እናመሰግናለን። በማዳመጥ ላይ በማየት ላይ የምትገኙት ጋቢና ቪኦኤ ነው። ወጣቶችን የሚመለከት የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀደመው ዘገባ እንሻገር። ያለምን መልክ ከቀየሩ ግኝቶች መካከል አንዱ የሆነው ኢንተርኔት ማህበረሰባዊ እንቅስቃሴዎችና የዲሞክራሲ ባህልን ለማስፋፋትም ሆነ ለማስተናከል ስላለው ሚና ትናንት ከኤልሳቤት ሳሙኤል ጋር ውይይት እንደጀመርን ይታወሳል። ኤልሳቤት በአዲስ አበባ ዩኒቨርሲቲ የሰብአዊ መብቶች ማዕከል የዶክትሬት ዲግሪ እጩ የኢንተርናሽናል ሚዲያ ሰፖርት የተሰኘው ተቋምን ባልደረባ ናት። በቅርቡ ያቀረበችው ዲሞክራሲና የለውጥ አቀንቃኝነት በዲጂታሉ ዓለም የተሰኘ የማስተማሪያ ሰነድን ተመርኩዘን የተወያየ ነው። ዲጂታሉ ለውጥ አቀንቃኝነት በመላ ዓለም ከፈጠራቸው ለውጦች አንዱና ሁለቱን በማንሳት ቀሪ ሀሳቦቿን ታስደምጠናለች።
ይህ ምሳሌ የሚሆነው ብዙዎቹን ደግሞ በዚህ ጉዳይ ላይ የተመራመሩ ነው የጠፉ ሰዎችን አብልተ የሚናገሩት በተለይ ለ2011 የፈረንጆች 2010 መጨረሻ 2011 መጀመሪያ የአረበው ዓለም የፖለቲካ ንቅናቄ ያረገ ጊዜ ነው ዲጂታል አክቲቪዝም የሚለው ቃል የበለጠ ጎልቶ ወጣው። በእርግጥ አንዳንድ ጸሐፊዎች ደግሞ የለም እንዲሁም ወደኋላ ተመልሰን ያየን እንደሆነ እንደ ጋብሊያን ደን የሚባል ሚዲያ ላይ የጣፈሸዋለ ና ለ2005 እንኳን በፈረንጆች ኢትዮጵያ ውስጥ ታይቷል ምርጫ ሲደረግኛ በ97 ምርጫ እንደምንለው ማለት ነው። ኢንተርኔትን በጣም በሰፊ ያልተጠቀም ነው ያኔ የማህበራዊ ድረገጾቹ ልክ እንደ ፌስቡክ፣ ትዊተር ያን ያህል በጣም ጎልተወጡ ስላልነበሩ ነገር ግን ፓርቶክ የሚባሉ አይነት መገናኛ ዘዴ ስለነበረ ስልኮችን ዌቢናር የመሰሉ ደግሞ የዲስካሽን ፎረምስ ነበሩ ኦንላይን። በዛ ላይ የቴክስት ቅይር ነበረ በሞባይል ስልክ እና ያን ያሳየው ማናቸውም የዲጂታል መሳሪያን ተጠቅሞ ህዝባዊ ንቅናቄ የሚፈጠር እስከሆነበት እንዲሁም ከአረቡ ዓለም ቀድሞ ኢትዮጵያ ውስጥ ታይተዋል ብለውም መነሻ የሚያደርጉ ጸሐፊ አሉ ማለት ነው። ይህ በአረብ ዓለም ጀመረ፣ ከዛ የተስፋፋ መጣ። በሰሜን አሜሪካ ሀገሮች ታይቷል፣ አልጄሪያን የሚሰክ እንደሆነ ቱኒዚያን። ከዛ ወደ እኛ ደግሞ እናምጣ ወደ እኛ ጋር 2011 በፈረንጆች ማለት የቤታችን ሰማ ንቅናቄ የነበረበት የዘን 9 የሚባሉት ወጣቶች ቡድኖችም እንደዚሁ ንቅናቄ የነበረበት ነው። እነዚህ ሁለት ንቅናቄዎች ኢንተርኔትን እና በይነ መረብን እና ሌሎች እቃዎችንም ተግባራዊ አድርገው ነበር ለለውጥ ለዴሞክራሲ ቅስቀሳ እና አንዳንድ የማንቂያ ስራዎችን ይሰሩ የነበረው። ስለዚህ ከኛም ጋር የተያዘ ነው ማለት ነው። ከዛ በኋላ ምስራቃዊ አውሮፓ ሀገሮችን ታይቷል፣ በሌሎች የላቲን አሜሪካ ሀገሮችም ኢንተርኔት እየተጠቀሙ ለውጥ ለማምጣት ጥረት ማድረግ ታይቷል። እዚህ ጋር ልብ ብለን ማየት አለብን ግን ኢንተርኔትን ተጠቅሞ ለውጥ ማምጣት በፖለቲካ ሂደት ብቻ የተደረገ አይደለም። አንደኛ ሰብአዊ መብቶችን ያማከሉ በርካታ ንቅናቄዎች ነበሩ። የሴቶችን መብት በተመለከተ በተመሳሳይ ፆታ መካከል የሚደረጉ ጋብቻዎችን እና ግንኙነቶችን በተመለከተ የህፃናት መብት በተረፈ የመሳሰሉ ነገሮች ሁሉ ኢንተርኔትን በመጠቀም ህዝባዊ ንቅናቄ ለመፍጠር ተግባር ላይ ያዋሉባቸው ነበሩ። የሰራተኛ ማህበራትን ብትል፣ የዋጋ ቅናሽን ብትል፣ የማሻሻጥን በላይ የዛም ያህል ደግሞ ወደኋላ ተመልሶ ልክ አንድን ጉዳይ ተገኝነት እንዲኖረው ሰዎች እንዲቀበሉት የማድረጋችን ይሆናል። ሰዎች እንዳይቀበሉት ቦይኮት እንዲያደርጉት እንዲተውት የማድረግ ሂደትም ነበረ። ወደ እኛ ጋር ስመልስ የበደሌ ዘመቻ ታስታውሳለህ፣ በኦሮሞ ንቅናቄ ጊዜ የበደሌ ቢራ እንዳይቀጣ ቢያንስ በኦሮሞ የንቅናቄ ደጋፊዎች መጠጣት የለበትም ተብሎ ድጋፍ ተሰብስቦበት ከገበያ ሁሉ እንዲወጣ ጫና እንዲደረግበት የተደረገበት ሁኔታ ነበር። ኮካኮላ ላይ የሚገዛው ይህ በሌላ ዓለም የሚታይ ነው እና በአጽንኦት ማሰብ ያለብን ኢንተርኔት ለፖለቲካ ብቻ ሳይሆን ለኢኮኖሚ፣ ለሌሎችም ተያያዥ ሰብአዊ መብቶችም አብሮ ይሄድ እንደሚገላየል እንደነበረ ማሰብ አለብን።
በመላው ዓለም እንዲሁም ደግሞ ኢትዮጵያ ውስጥ በቅርብ ዓመታት የተለያዩ ማህበራዊና የፖለቲካ ለውጦችን ለማምጣት ኢንተርኔትን ወይም የዲጂታሉን ዓለም በመጠቀም ስለተደረጉ እንቅስቃሴዎች አንስተሻል። የኢትዮጵያ ነገር ከተነሳ ከወዲሁ ካልታሰበባቸው በአጠቃላይ ለሀገሪቱ መጻኢ የዲሞክራሲ ግንባታ ስጋት የሚሆኑ ልማዶችስ አይነሱም ወይ? በወፍ በረር የተወሰኑትን ማንሳት እንችል ይሆን?
እንዳልከው መጀመሪያ ምን ቢሆን ነው ከሚለው የምነሳ የኢንተርኔት አገልግሎት ተጠቅሞ ሀሳብን ማንጸባረቅ አሁን ባለ ሁኔታ ክርክሮች ቢኖሩ ማለት ነው አንዳንድ መንግስታት መብት ነው ብለው ነው የሚያምኑ። እንዲሁም እስከመቼ እስከምን ድረስ ራሱ ኢንተርኔት አገልግሎትን ለመጠቀም መብቃት መንግስታት ሊያሟሉት የሚገቡት መብት መሆን አለበት። መንግስታት ደግሞ ሀሳብን ለመግታት ብለው ወይም ማናቸውም የፖለቲካ ክርክር በበይነ መረብ የሚካሄድም ለመግታት ብለ ኢንተርኔት ማቋረጥ የለባቸውም እንዲሁም ሀሳቦች አሉ። እዚህኛ በዚህ በኩል እንዳለ ታዲያ ተገቢች ይጠበቃል ወይም ደግሞ ልናስብ ነው አደለ? ትላለቻ ተጠቅመን የምናደርባቸው ጉዳቶችን እንዳሉ አሉ። ሁለት መሰረታዊ ነገሮች አሉ። አንደኛው የጥላቻ ንግግር እንዲሰፋ ሆኗል። ያ የሆነው ምንድን ነው? ቅድም እንዳልኩት ኢንተርኔት በራሱ ባለው ጸባይ የተነሳ ሰዎች እንደፈቃዳቸው ራሳቸውን ማንነታቸውን ስማቸውን ደብቀው ሀሳባቸውን እንደሚያንጸባርቁ ስለሚያስቡ ከተጠያቂነት ያመለጡ ይመስላቸውና በሌሎች ቡድኖች፣ ግለሰቦች ላይ የጥላቻ ንግግር ያደርጋሉ። ይሄ አጠቃላይ እንድትለወጥ ወይም እንዲለወጥ የሚፈልገውን ጉዳይና ዓለም የሚያውቅ ነው የሚሆነው። ስለዚህ የጥላቻ ንግግር አንዱ ስጋት ነው። ይህንን ለመቆጣጠር በኛ ሀገር የተለያየ እርምጃ ይወሰዳል። የእኛንም ሀገር ኢትዮጵያን ጨምሮ ማለት ነው። ለምሳሌ የጸረ ጥላቻ ህግ አዋጅ አለ እዚህ ሀገር አይደለ? እነዚህ አይነት ነገሮች ምን ያህል ነው ተግባራዊ መሆን ያለባቸው? እስከምን ድረስ ነው? የትኛውን ትክክል የትኛውን ትክክል ያልሆነው? አሁንም ክርክር ላይ ያለ ነገር ነው። ጉዳዩ አዲስ ስለሚሆን ማለት ነው። ማሰብ ያለብን ነገር ግን ኢንተርኔትን ስላገኘነው ብቻ መጠቀም ብቻ ሳይሆን ያለብን መብታችን እስከምንድን ነው? ግዴታችን እስከምንድን ነው? ምንም ማሰብ ያስፈልጋል። ስለዚህ ምንም መሬት ላይ ልናደርገው የማይገባንና በህግ የሚያስጠይቀን ወንጀል ሁሉ ኢንተርኔት ላይ ስናደርገው ወንጀል ነው። ለምሳሌ እኔ እናንተ መንገድ ላይ ተገናኝተን በአስነዋሪ ሁኔታ ብሰድብህ ያገኝከውን ምህድለህ ከተ የሚያስቀጣኝ ያህል መብት አለ አይደል? እኔ ደግሞ ግዴታ አለብኝ። ያ ነገር አየር ላይ ኢንተርኔት ላይ ይሰራል ማለት ነው። ያንን መገንዘብ ያስፈልጋል። ሁለተኛው ስጋት የአሉባልታ የውሸት ንግግርን ሆነ ብሎ አቅዶ አለዛ ደግሞ በተለያየ ምክንያት ያለማወቅ አይደለም እዚህ ጋር ያለው ግን እንደየ ምክንያቱ ያንን የውሸት ንግግር በማናፈስ እና በማዛባት የፖለቲካ ሂደትን፣ ማህበራዊ ሂደትን፣ ኢኮኖሚ ሂደትን ለማወቅ መሞከር ይሄ መሬት ላይ እንደማናደርገው ሁሉ ኢንተርኔት ላይ ስናደርገው ወንጀል ነው፣ አግባብም አይደለም፣ የዴሞክራሲ ስርዓትን የሚጎዳ ነው። የሚያሳዝነው ምንድን ነው? በተለይ የውሸት ንግግርንና ሀሰተኛ መረጃዎች ስርጭትን ያየን እንደሆነ ዝም ብሎ በግለሰቦች ብቻ የሚደረግ አይደለም። አንዳንድ ጊዜ ታቅዶበት የሚደረግ ሲሆን እንዳልኩት በተደራጁ ቡድኖች ይደረጋል፣ በግለሰቦች አቅምና ገንዘብ ባላቸው ግለሰቦች ይደረጋል፣ በመንግስታትም ይደረጋል። ስለዚህ እነዚህ አይነት ነገሮች ናቸው ኢንተርኔትን በአግባቡ ተጠቅሞ የዴሞክራሲ ስርዓትን ለማፋጠን ወይም ደግሞ ወደምናስበው የተሻለ መንግስታዊ መዋቅር መመስረት የሚያደናቅፍብን ወይም የሚያጓትትብን ማለት ነው። ስለዚህ ተገቢው አጠቃቀም ምንድን ነው? ምን መደረግ አለበት ካልከኝ፣ ምናልባትም የመጀመሪያውና ዋናው ነገር ሁሉም ዜጎች የኢንተርኔትን አጠቃቀም መረዳት መቻል አለባቸው። አጠቃቀምችን ማለት ነው ምን አይነት መረጃ ነው የሚወስደው፣ ያ መረጃ እውነት መሆኑን ውሸት መሆኑን እንዴት ነው የሚለየው ብለው የሚያውቁበት አይነት መንገድ ያስፈልጋል። አጫጭር ስልጠና ሊሆን ይችላል፣ ወይም ደግሞ ትምህርት ውስጥ በትምህርት ስርዓታችን ውስጥ የሚካተት በበይነመረብ የሚገኙ መረጃዎችን እንዴት መጠቀም አለብን፣ እንዴት መለየት አለብን የሚለውን መረዳት መቻል አለብን። አዛ ይሄ ውሸት ነው ይሄ እውነት ነው የሚለውን ማወቅ ስለማንችል፣ ሌላኛው ምንጩ ማን ነው የሚለውንም ለማወቅ የሚያስችል እውቀት ያስፈልጋል። ከማን ነው የሚመጣው? ሁሉ ነገር ከባለስልጣን ወይም ከመንግስት ወይም ደግሞ ገንዘብ ካለፈው ወይም ከምናውቀው ድርጅት የሚመጣው ሁሉ እውነት ነው ማለት ነው ወይ ብለን መጠየቅ መቻል አለብን። ለዚህ ደግሞ የተመቸ ነው ልክ ምንድ ኢንተርኔቱ ተፈጥሮልን ዛሬ የሚሰጣለን አሁን አሁን ያንን እንኳን ወር የሚያጣሩልን ተናጋሪ ማን ነው ይዘቱ ማን ነው የመሳሰሉት ነገሮች ፎቶግራፍ ቢሆን ንግግር ቢሆን የምናጠራባቸው የተለያዩ አፕሊኬሽኖች ወይም መተግበሪያዎች አሉ። ነገር ግን መኖራቸው ብቻ ሳይሆን መታወቂያቸውም የግድ ስለሚያስፈልግ በተለይ ለወጣት ልጆች ምንጭን ይዘት እንደተመለከተ ማወቅ አለባቸው። ከሁሉ በላይ ደግሞ መቼ ነው እኔ መናገር ያለብኝ ብሎ ሲነገር አንድ ጥሩ ተረት አለ፣ የአማርኛ ተረት አለ። አፋ አፋለኝ ተብሎ አይወራም ብዙ ምን ብሎ አታወራም አይደል? ማሰብ ይጠይቃል። ልክ እንደዛ ሁሉ ኢንተርኔት አገኘ ተብሎ ዝም ብሎ አይለቀፍም። ስለዚህ መቼ ነው መለቀፍ ያለብኝ፣ ምንድነው መለቀፍ ያለብኝ፣ ለማንስ መሆን ያለበት የሚለው ነገር ቀደም ብለው አስበውበት ወስነው ምን ውጤት ያመጣል፣ ሌሎች በሚያመጣው ጥሩ ነገር ወይስ መጥፎ ነገር ምንድነው የሚለውን ነገር አስቡና ተገናዝቦ ለማድረግ መቼ ፕሮዲት የማድረግ ናቸው ወሬ ወይም መረጃ የማድረግ ወሬ እንደ ድሮ ለጋዜጠኞች ብቻ ወይም ለመገናኛ ባለሙያዎች ብቻ ሳይሆን ለማናቸውም ዜጋ የሚገባ እውቀት ስለሚሆን ስልጠናዎች የሚዲያ ሊትሬሲ እንደሚባለው አይነት ያስፈልጋሉ። በትምህርት ቤት የሚሆን በቡድን የሚሆን በተለያየ ምክንያት ልዩነት አለን።
እጅግ በጣም አመሰግናለሁ ኤልሳቤት ሳሙኤል። በቅርቡ በባህር ዳር ዩኒቨርሲቲ የሰላም ተነሳሽነት መርሃ ግብር ላይ ያቀረብሽውን ዲሞክራሲና የለውጥ አቀንቃኝነት በዲጂታሉ ዓለም የተሰኘ ጽሑፍ መሰረት አድርገን በጥቂቱ ተወያይተናል። በእጅጉ አመሰግናለሁ። የጽሑፉን የተወሰነ ክፍል ብቻ ነው ለዛሬ በተናጠል ያወራንበት፣ ለአድማጮች ለማስታወስ ያክል ነው። ቀሪ ሀሳቦችን ለሌላ ቀን እናሳድራችኋለን። በድጋሚ አመሰግናለሁ። መልካም ጊዜ ይሁንልሽ። መልካም ምሽት። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብላችሁ ልዩ የወጣቶች መርሃ ግብርም ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀጣዩ ዘገባ እንሻገር። ባለፈው ዓመት ከዚህ ዓለም በሞት የተለዩት የሎሬት ለማ ጉያ ስራዎችን ለቀጣይ ትውልድ ለማስተላለፍ ቤተሰቦቻቸው እንቅስቃሴ ጀምረዋል። በሕይወት እያሉ የክብር ዶክትሬት የተሰጣቸው ሎሬት ለማ ጉያ በፍየል ቆዳ ላይ ስዕል በመሳል እጅግ እውቅ ነበሩ። ፀሐይ ዳምጠው ሙሉ ዘገባውን ይዛለች።
በሕይወት እያሉ የክብር ዶክትሬት የተሰጣቸው ሎሬት ለማ ጉያ በፍየል ቆዳ ላይ ስዕል በመሳል ብቸኛውና የመጀመሪያ ሰዓሊ ናቸው። ሎሬት ለማ ጉያ በ92 ዓመታቸው ያረፉ ሲሆን እድሜያቸውን በስዕል ስራ ያሳለፉ እንደሆነ ይነገርላቸዋል። አንደኛ ዓመት የመታሰቢያ ዝግጅት በአዲስ አበባ ኦሮሞ ባህል ማዕከል በተሰናዳበት ዕለት በስማቸው ፋውንዴሽን መቋቋሙን ቤተሰቦቻቸው አብስረዋል። የዘርፈ ብዙ ባለሙያ የሆኑት ልጃቸው ወይዘሮ ሰላማዊት ለማ ስለ ፋውንዴሽኑ አላማ ይናገራሉ።
ያው እንግዲህ የፋውንዴሽኑ አላማ ዋናው እሱን መተካት ነው። የእሱ የጥበብ ስራው በዓለም ዙሪያ እንዲሰራ ድሮም እሱ በህይወት እያለ ያሰራ ስለነበረ ይጥር ስለነበረ ከተለያዩ ሀገሮች ጋር ካልቸራ ኤክስቼንጅ ያደርግ ስለነበረ ያንን በመመርኮዝ ፋውንዴሽኑ በተጨማሪ እሱ ትምህርት ቤት ላይ ብዙ ይሰራል፣ ቅርሶች ላይ ብዙ ይሰራል እና የእሱ የጀመረውን ነገር ማስቀጠል በሚለው ነው።
ሎሬት ለማ ጉያ በህይወት እያሉ የራሳቸውን የግል ታሪክ በመጽሐፍ መልክ አሰናድተው ያስቀመጡ ሲሆን አሁን ላይ መጽሐፉ ዘመን ተሻጋሪ እንዲሆን ቤተሰቦቻቸው አሳትመው አስመርቀዋል ይላሉ ወይዘሮ ሰላማዊት።
እየተመረቀ ያለው የእሱ የህይወት ታሪኩን አስመልክቶ ራሱ የጻፈው ነው እና በዛ ውስጥ የእሱ የፖለቲካ አመለካከቱን፣ የኖረውን ኑሮ፣ ስኬቱን እውነተኛ የሆነ ድምፁን ነው የምታዩት በዛ መጽሐፍ ላይ። እኛ ለሚቀጥለው ለልጆቹና ለልጅ ልጆቹ እንዴት አድርገን ያንን ትግል በህይወታችን ያለውን ነገር እንዴት ማለፍ እንዳለብን ሁሉን ነገር ሳይደብቅ የጻፈበት መጽሐፍ ነው እየተመረቀ ያለው።
የአባታቸውን ፈለግ መከተላቸውን የሚያወሱት ወይዘሮዋ ከአምስቱ የሎሬት ለማ ጉያ ልጆች መካከል አራቱ በፍየል ቆዳ ላይ ስዕል ይስላሉ። የልጅ ልጆቻቸውም እንደዚሁ ያረጋሉ። እናም ተተኪ አፍርተዋል ብለዋል። ሎሬት ለማ ጉያ ሀሳባቸውን፣ የህዝባቸውን ችግር፣ ያኗኗር ዘይቤ፣ ወግና ባህል፣ በአጠቃላይ ሁሉንም የህይወት መስተጋብር በስዕል ነው የሚገልጹት ያሉት ደግሞ የሙያ አጋራቸው አርቲስት ግርማ ቡልቲ ናቸው።
በእውነቱ ይሄ ለክቡር ዶክተር አርቲስት ለማ ጉያ የተመሰረተው ፋውንዴሽን ለብዙ አርቲስቶቻችን በተለይ ኢትዮጵያ ውስጥ ላሉ አርቲስቶች ከፍተኛ የሆነ አርአያነትና ምሳሌ ያለው ነው። ምክንያቱም እሳቸውን በምናይበት ጊዜ እንደ አንድ ክልል የሚወሰኑ አይደለም፣ እንደ አንድ ሀገር የሚወሰኑ አይደለም። ዓለምን የሚወክሉና ብዙ ጊዜ ባህላቸውን፣ ታሪካቸውን፣ ትውልዳቸውንና የዚችን ሀገር መልካም ገጽታ ለሌላኛው ዓለም በአርት በስነ ጥበብ ታሪክ ውስጥ እንዴት ማንጸባረቅ እንደሚቻል ለሌሎች ከእሳቸው ቀጥለን እየመጣን ላለን አርቲስቶች ከፍተኛ አርአያ የሆኑ ሰው በመሆናቸው ለኒህ አይነት ሰው እንደዚህ አይነት የመታሰቢያ ፋውንዴሽን መመስረቱ በጣም አስፈላጊና ለኢትዮጵያ አርቲስቶች በሙሉ ትልቅ ሞራልና መነሳሳትን የሚፈጥር ነው።
የኚህ እንቁ ሰው ስራዎችን ማስቀጠል ዘርፉን ከማበረታታት አልፈው ሀገራዊ ፋይዳ አለው ያሉት ደግሞ የቀድሞ የኦሮሚያ ባህልና ቱሪዝም ኃላፊ አቶ ከበደ ደሳ ናቸው።
ስራቸው ለየት የሚሉበትና ስማቸው የሚነሳበት በቆዳ ላይ ስዕል በማሳል ነው የሚታወቁት። ይሄ እንደ ሀገርም እንደ ህዝብም እንደ ኦሮሞ ህዝብም እንደ ኢትዮጵያም እንደ አፍሪካም እንደዚህ አይነት ሙያ እጅግ ክሬቲቪቲ ያለውና የሚደነቅ የትም ሀገር የማይገኝ ተወዳዳሪ የሌለው ስራ ነው። የአገር ክብር፣ ሀገርን የሚያስከብር ስራ የሰሩ ናቸው። በስማቸውም በስራቸውም ለሚዝም በሚል ቅጽል ስም የሚታወቁት በአፍሪካ ደረጃ ትልቅ አንጋፋ አርቲስት፣ ብቸኛ አርቲስት በዚህ ሙያ የሚታወቁ ሰው ናቸው። እንግዲህ በተለያየ መንገድ ነው እሳቸውን አስተዋጽኦ የምናየው። አንደኛ ስራው ራሱ ያልተለመደ ነው። በዓለም ላይ ያልተለመደ ሙያ ነው። በቆዳ ላይ እንደዚህ ስዕል መሳል አልተለመደም። አዲስ ፈጠራ አምጥቷል ማለት ነው። በአርቱ ዘርፍ እጅግ ከፍተኛ አስተዋጽኦ ነው ያለው። ለሀገር የማያልፍ ነገር የሰራ ሰው። እሳቸው በሀገር ወዳድነታቸው ይታወቃሉ። ማንነታቸውን እያከበሩ እያሰፉ እያስተዋወቁ ለሀገርም አንድነት ለእኩልነትም እጅግ በጣም የታገሉ እና በዚህም ምክንያት በተለያዩ ጊዜያት በተለያዩ ስርዓት ውስጥ ወቀሳ የደረሰባቸው እና መከራ ያዩ ታላቅ አንጋፋ አርቲስት፣ አስተማሪ፣ የሀገር ኩራት፣ የኦሮሞ ኩራት የሆኑ ሰው ስለሆኑ ይሄ ይገባቸዋል በሚል ነው። እንግዲህ እሳቸውን ብቻ አይደለም አርቲስቶቻችን፣ ትላልቅ አርቲስቶቻችንን እውቅና እንሰጣለን። ከዚህ ጋር በማያያዝ ነው ፋውንዴሽናቸው መመስረትም ዛሬ መታሰቢያ መደረጉ።
በሎሬት ለማ ጉያ ስም የተመሰረተው ፋውንዴሽን የአርት ትምህርት፣ አጫጭር ስልጠናዎችና መደበኛ ትምህርት የሚሰጥበት እንደሆነ ተነግሯል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። ወደ ቀጣዩ ዘገባ እንሂድ። ቀጣዩ ዘገባ ወደ ናይጄሪያ ይወስድናል። በዓለም ዙሪያ አሁንም ድረስ ለኮቪድ-19 የተለያዩ የተሳሳቱ መረጃዎች ይሰራጫሉ። እነዚህ መረጃዎች ደግሞ በሕፃናት ላይ የሚፈጥሩት ውዥንብርም አብዛኛውን ጊዜ ይቸል ይባላል። ይህን ያስተዋለች ወጣት ናይጄሪያዊ ጸሐፊ ስለ ኮቪድ-19 በቀላል መንገድ የሚያስረዳ የልጆች መጽሐፍትን የጻፈች ሲሆን ሕፃናት ንጽህናቸውና ጤናቸውን እንዲጠብቁ የሚያበረታታ ተቋምም ከፍታለች። የቲሞቲ ኦቢዞን ዘገባ ኤደን ገረመው እንደሚከተለው ታሰማናለች።
በአቡጃ በሚገኘው የህዝብ ትምህርት ቤት ውስጥ የመንግስት የትምህርት ቡድኖች መጥተዋል። ይሄ ቡድን ከመማሪያ ክፍሎች ባሻገር ወይም ደግሞ ቢዮንድ ዘ ክላስሩም ፋውንዴሽን የተሰኘው ተቋም መስራች በሆነችው ናይጄሪያዊ ጸሐፊ ራኩዌል ካሻን ዳንኤል የሚመራ ነው። እዚህ የመጡት ስለ ኮሮና ቫይረስ ወረርሽኝና ስለ ግል ንጽህና በትምህርት ቤት ውስጥ ያሉ ህጻናትን ለማስተማር ነው። ያፍና የአፍንጫ መሸፈኛ ጭንብል፣ የእጅ ማጽጃዎችን እንዲሁም መጽሐፍቶችን ይዘዋል። ራኩዌል ካሻም ዳንኤል ከመማሪያ ክፍሎች ባሻገር የተሰኘው ተቋም መስራች ናት።
ኮቪድ መልኩን እየቀያየረ ስለነበር መጽሐፉ አንድ እትም ብቻ እንደማይሆን አውቄ ነበር። ስለዚህ ከጊዜ ወደ ጊዜ እያሻሻልን የተለያዩ አይነት ህትመቶችን ይዘናል። መጽሐፎቹን ለማሳተም አብዛኞቹን ድጋፎች የምናገኘው ከማህበራዊ ድህረ ገጾችና ስራችንን ካዩ አንዳንድ ለጋሾች ነው።
የህፃናቱ መጽሐፍት There is a new virus in town ወይም በከተማው አዲስ ቫይረስ አለ ይሰኛል። ህፃናት ስለ ገዳዩ ቫይረስ እንዲረዱ የሚያግዙ ጽሁፎችና በቀለም ያጌጡ ምስሎችም አሉት። የንባቡ ክፍል ሲያበቃም ህፃናቱ ተከታዩ ገጸ ባህሪና ሐሳብ ምን እንደሚመስል እንዲገምቱ የሚያደርጉ ጥያቄዎችም ተቀምጧል። የ12 ዓመቷ ጀሚላ አብዱል መጽሐፉን አንብባለች።
I wash my hands regularly, wear my face mask.
ሁሌም ቢሆን እጄን እታጠባለሁ። ያፍና ያፍንጫ መሸፈኛ ጭንብሌንም አደርጋለሁ።
የዘጠኝ ዓመቱ ቴኩሊየር አየወሌ ራሱንም ሆነ ጓደኞቹን ከበሽታው እንደሚከላከል ይናገራል።
ኮሮና ቫይረስ ብዙ ሰዎችን ስለገደለ ተናድጃለሁ። ጓደኞቼን እንዲገድልብኝ አልፈልግም።
በናይጄሪያ 200,000 የኮሮና ቫይረስ ኬዞች ቢመዘገቡም ነገር ግን አሁንም ድረስ በቫይረሱ ዙሪያ አሉባልታዎችና የተሳሳቱ መረጃዎች እንደሚሰራጩ ባለስልጣናቱ ይናገራሉ። እነዚህ የስህተት መረጃዎችም ህጻናት ዘንድ ይደርሳሉ። የራኩዌል የመጽሐፍት መርሃ ግብር እስካሁን ድረስ 14,000 ህጻናት ጋር መድረስ ችሏል። እንቅስቃሴው በትምህርት ቤቶች ብቻ ሳይሆን ተጋላጭ የሆኑ ሰዎች ባሉባቸው በአቡጃ መንደሮች ውስጥም የትምህርት ክፍተትን ለመሙላት ይሰራል። ራኩዌል ካሻን በድጋሚ
አንዳንድ ሰዎች አዋቂዎች እየሞቱ ያሉት እግዚአብሔር ህፃናቱን ማዳን ስለፈለገና ምድርን እያጸዳ ስለሆነ ነው ይላሉ። በቫይረሱ ዙሪያም እጅግ ብዙ ነገሮችን ነው የምንሰማው። ስለዚህ በበጎ ፈቃደኞቻችን አማካኝነት መረጃውን እያዳረስን እናስተምራቸዋለን። በዚህ መልኩ ነው ልንዋጋው የምንችለው።
የናይጄሪያ ባለስልጣናት ህዝቡን ለማስተማርና ሐሰተኛ መረጃዎችን ለመዋጋት በጅምላ የማነቃቃት መርሃ ግብሮችን እያዘጋጁ ነው። ህዝቡ እንዳይከተብም ሐሰተኛ መረጃዎች ሚና ተጫውተዋል ይላሉ። እስከዛው ድረስ ግን ራኩኤል ካሻም ዳንኤል ህፃናቱን ማስተማሯን ቀጥላለች።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ከራዲዮ ስርጭታችን በተጨማሪ በቴሌቪዥን መስኮትም ብቅ ብለናል። አድማጮቻችን፣ ተመልካቾቻችን በማህበራዊ መገናኛዎች ላይ የምንገኛለን። አስተያየታችሁ እንድታደርሱን ይሁን። አሁን የዕለቱን ግሩም ሙዚቃ የምንሰማበት ሰዓት ላይ ደርሰናል። ሚካኤል በላይነህ አሸነፈ ይሳይ ይለናል። ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታሙ ስዩም፣ በድምፅና ምስል ምህንድስናው ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።
Yeah.